የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ መጋቢት 24 2012 ዓመተ ምህረት ምሽት ፕሮግራማችንን ጀምረናል።
ይሄ እንደዚህ አይነት ነገር ማሰብ ትንሽ አስቸግራል። የሁሉም ሰው አገራዊ ግዴታ ነው ብለን ስላሰብን ነው የጀመረው። እኛም ለራሳችን
እኛ ብቻ ሳንሆን ላይክ ከሀገር ውስጥ ከሀገር ውጪ በሚገርም ኮላቦሬሽን ከመንግስትም ባለ በጣም ልዩ ድጋፍና አብሮነት እንግዲህ ወደ መሬት መውረድ ይችላል ማለት ነው።
ከ1000 በላይ በቴክኖሎጂ ቀመስ ሙያዎች ላይ የተሰማሩ ኢትዮጵያውያንና ትውልደ ኢትዮጵያ ስላቋቋሙት የኮቪድ-19 ምላሽ ግብረ ኃይል ሁኔታ ቆየት ብለው ይነግሩናል። ታዳምጡታላችሁ። አድማጮች፣ እንደ ሰሞኑ ሁሉ የኮሮና ቫይረስ ስርጭትን ለመግታት ፕሮግራማችንን እያሰናዳን የምንገኘው ከመኖሪያ ቤታችን ነው። የዕለቱን ፕሮግራም በመምራት ጽዮን ግርማ፣ በማቀናበር ደግሞ ኤልያስ አስማረ አብረናችሁ ነን። ብዙ ዝግጅቶች ስለሚኖሩን አብራችሁን ቆዩ። አሁን ለአጫጭር ዜናዎች ከኤደን ገረመው ጋር ልተዋችሁ።
አመሰግናለሁ ጽዮን። በኢትዮጵያ 28 ሚሊዮን ዜጎች በኮሮና ቫይረስ ሊጠቁ እንደሚችሉ ተገለጸ። አብዛኞቹ የምስራቅ አፍሪካ ሀገራት እስካሁን በኮሮና ቫይረስ የከፋ ጉዳት ባይደርስባቸውም ኢትዮጵያ የጤና ባለስልጣናት ግን ወረርሽኙ ሊያስከትለው ለሚችለው የከፋ ጉዳት ዝግጅት እያደረጉ እንደሆነ ታውቋል። ኢትዮጵያ የጤና ጥበቃ ሚኒስቴር ባዘጋጀው የከፋ ጉዳት ማሳያ ትንበያ ላይ እንደተገለጸው በቀጣዮቹ ሳምንታት ቫይረሱ በማህበረሰቡ በመስፋፋት ከፍተኛ ቁጥር ያለውን ነዋሪ እንደሚያጠቃ ያሳየ ሲሆን በአጠቃላይ እስከ 28 ሚሊዮን ዜጎችን እንደሚያጠቃም ተገምቷል። የኢትዮጵያ መንግስት በቀጣዮቹ 4 ሳምንታት ውስጥ ከ9700 የሚደርሱ ሰዎች አስቸኳይ የጤና ክትትል እንደሚያስፈልጋቸው በመገመት ዝግጅት ማድረጉን ገልጿል። እንበያው ሁሉም ኢትዮጵያውያን ማህበራዊ መራራቅን በአግባቡ ቢተገብሩም እንኳን በኮሮና ቫይረስ በጽኑ የሚታመሙ ዜጎች ብዛት እስከ 30,000 እንደሚደርስም ያሳያል። የጤና ጥበቃ ሚኒስቴሯ የመረጃውን ትክክለኛነት ለአሜሪካ ድምጽ ያረጋገጡ ሲሆን መንግስት የተወሰኑ ማስተካከያዎችን እያደረገ እንደሆነም ገልጸዋል። አያይዘውም የጽኑ ህሙማን ለይቶ ማከሚያ እጥረት እንዳለባቸውና ይህም በሽታውን ለመቋቋም የሚደረገውን ትግል አዳጋች እንደሚያደርገውም ተቆመዋል። ዘገባውን ከአዲስ አበባ ያደረሰን የአሜሪካ ድምጹ ሳይመን ማርክስ ነው። የቤንሻንጉል ጉምዝና ጋምቤላ ክልሎች የኮሮና ቫይረስ ወረርሽኝን ለመከላከል የተለያዩ ውሳኔዎችን ማሳለፋቸውን አስታወቁ። የቤንሻንጉል ጉምዝ ክልል መንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ መለሰ በየነ ክልሉ ከሱዳን ጋራ ድንበር የሚጋራ በመሆኑ የሰዎች ዝውውርን ለመከታተል በመውጫና መግቢያ በሮች ላይ ገደብ ጥሏል ብለዋል። የጋምቤላ ክልል ፕሬስ ሴክሬታሪያት ጽህፈት ቤት በበኩሉ በክልሉ ከፍተኛ ቁጥር ያለው ስደተኛ መገኘቱን ጠቅሶ ከአካባቢው ማህበረሰብ ጋር ተቀላቅለው የሚኖሩ በመሆናቸው የፌዴራል መንግስት ከስደተኞች አስተዳደር ህግ አንጻር ለስጋቱ መፍትሄ የሚሆን ውሳኔ እንዲሰጥ ተገቢውን መረጃ ለመለዋወጥ መወሰኑን ገልጿል። ዘገባውን ያደረሰን ናኮር መልካ ነው። የፌዴራል ጠቅላይ አቃቤ ህግ የኮሮና ቫይረስ ስርጭትን ለመከላከል በሚል ለተጨማሪ 1559 ታራሚዎች ይቅርታ ማድረጉን አስታወቀ። ፌዴራል ጠቅላይ አቃቤ ህግ ቃል አቀባይ አቶ ዝናቡ ቱኑ እንደገለጹት ይቅርታ የተደረገላቸው ታራሚዎች በፖሊስ ጣቢያ የነበሩ፣ በማረሚያ ቤት ውስጥ መረጃቸው በወቅቱ ለውሳኔ በሚመች ሁኔታ ተጣርቶ ያልቀረበና እንዲሁም የፌዴራል ታራሚዎች ሆነው በየክልሉ የነበሩ ታራሚዎች ናቸው ብለዋል። ለ1559 ታራሚዎች ይቅርታ የተደረገውም የይቅርታ ቦርዱ ማረሚያ ቤት አጣርቶ ባቀረበ መረጃ መሰረት ለኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ በማቅረብ የተላለፈ የይቅርታ ውሳኔ መሆኑን አስታውቀዋል። ዜናውን ያደረሰችን ፀሐይ ዳምጠው ናት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኮሮና ቫይረስ በከፍተኛ ሁኔታ በተጠቁ ከተሞች መካከል ያሉ የአውሮፕላን በረራዎችን ሊያግዱ እንደሚችሉ በትላንትናው ዕለት በነበራቸው መደበኛ ጋዜጣዊ መግለጫ ላይ አስታውቋል። በአሜሪካም በባለሙያዎች እየተሞከሩ ያሉት ማህበራዊ መራራቅና እጅን መታጠብ ሙሉ ለሙሉ በተግባር ላይ ቢውል እንኳን ሩብ ሚሊዮን የሚጠጋ የአሜሪካ ሕዝብ በቫይረሱ ሳቢያ ለህልፈት እንደሚጋለጡ መረጃዎች ያሳያሉ። እስከ ትላንት ረቡዕ ዕለት በሀገሪቱ 215,000 ሰዎች ቫይረሱ እንዳለባቸው የተረጋገጠ ሲሆን የሟቾቹ ቁጥርም ከ5,000 ማለፉ ታውቋል። ኒውዮርክ ሀገረ ገዢ የሆኑት አንድሩ ኩሞ በ24 ሰዓት ውስጥ ብቻ 391 ሰዎች በግዛቲቱ እንደሞቱ በትላንትናው ዕለት አስታውቋል። እንደ ጌትስ ፋውንዴሽን ትንበያ በኒውዮርክ ጠቅላላ የሟቾች ቁጥር 16000 እንደሚደርስ የሚጠበቅ ሲሆን በጠቅላላው በአሜሪካ ደግሞ 93000 ሰዎች ለህልፈት እንደሚዳረጉ ይታሰባል። የኒውዮርክ ሀገረ ገዢ እንዳሉት ከምንም በላይ ያስቸገራቸው ሰዎች የማህበራዊ መራራቅን ተግባራዊ ለማድረግ ፈቃደኛ አለመሆናቸው መሆኑን ተናግረዋል። ፕሬዚዳንት ዶናልድ ትራምፕም በመግለጫቸው እንዳሉት የብሔራዊ የመጠባበቂያ የህክምና ቁሳቁሶች በእጅጉ እየተመናመኑ እንዳሉ አስታውቋል። አክለውም በሽታውን ከዚህ ቀደም ከጉንፋን ጋር ያወዳደሩት እንደነበረና አሁን ግን አትኩሮታቸው ለኮሮና ቫይረስ እንደሰጡም ገልጸዋል። አድማጮች ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ ቆዩ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናዎቹ እናመሰግናለን። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችንን ነው። ጽዮን ግርማ በመስተንግዶ አብሬያችኋለሁ። አሁን የዕለቱን አብይ ርዕስ እናስደምጣችሁ። ኢትዮጵያውያን ኮቪድ-19 ወይም ኮሮና ቫይረስ ከደቀነው አደጋ ለመታደግ በርካታ በጎ ፈቃደኞች በተለያዩ ዘርፎች እየተንቀሳቀሱ ይገኛሉ። ከነዚህ መካከል አንዱ ከ1000 በላይ በቴክኖሎጂ ቀመስ ሙያዎች ላይ የተሰማሩ ኢትዮጵያዊና ትውልደ ኢትዮጵያውያን ባለሙያዎች ያቋቋሙት የኢትዮጵያ ኮቪድ-19 ምላሽ ግብረ ኃይል ነው። ግብረ ኃይሉ በሽታውን የሚመለከቱ መረጃ ስርጭቶችን የሚያግዙ መርሃ ግብሮችን በዋነኛነት ይገነባል። ከሁለት አባላቱ ጋር የተደረገውን ውይይት በመቀጠል እናስደምጣችኋለን። ውይይቱን የመራው ሀብታሙ ስዩም ነው። እንግዶቻችን አስቀድመው ራሳቸውን ያስተዋውቃሉ።
ሚካኤል እንዳለባላለው ዋሽንግተን ዲሲ ውስጥ ነው የምኖረው። የሶፍትዌር ዲቨሎፐር ነኝ እና ሁለት ድርጅቶች አሉን። አንደኛው ብሌን ኮርፕ፣ ሌላኛው ደግሞ ማክሴት የሚባል የስታርታፕ የቴክኖሎጂ ስታርታፕ አለን።
ሳምሶን እስማኤል እባላለሁኝ ከአገልግል ቴክኖሎጂስ።
በመላ ዓለም ውስጥ የሚኖሩ ባለሙያዎች እናንተን ተቀላቅለዋችኋል። አሁን ራሱ የምታናግሩኝ ሁለቱ እንግዶቼ፣ አንደኛው ማይክ ከዩናይትድ ስቴትስ እንዲሁም ሳምሶን ከኢትዮጵያ ናችሁ። ይህንን ቅንጅት ለመፍጠር የሄዳችሁበት መንገድ ምን ይመስላል የሚለውን እስቲ ሳምሶን ትገራል።
ያ እንግዲህ እነዚህ ኢኒሽቲቮች በተለያየ መልኩ አይ ቲንክ ደ ሞመንት ስፔሻሊ ኮቪድ ወደ ኢትዮጵያ እንደገባ ስንሰማ በተለያዩ ቦታዎች ላይ እንዴት ነው ለዚህ ነገር ምላሽ መስጠት የምንችለው የሚለውን ሀሳብ አይ ቲንክ በተለያዩ ቦታዎች ይሄ ልብ ያላቸው ሰዎች ኦልሬዲ ማሰብ ጀምረናል ብዬ አስባለሁ። ለምሳሌ ከነማይ ጋርም እየተገናኘ ነው ኦልሬዲ እኛም እዚህ እንደ አገልግል ከሚኒስትሪ ኦፍ ሄልዝ ጋር ኮሚኒኬሽን ከጀመረን በኋላ ላይክ ዊ ሄርድ እነ ማይክ ኦልሬዲ ላይክ ትዊተር ላይ ኮል አድርገው የቴክኖሎጂ ባለሙያዎችን ስቲል ኮል እያደረጉና ለዚህ እንዴት ሪስፖንድ እናደርግ የሚለውን ኢንቪቴሽን እንደወጣ ስንሰማ ዊ ጆይንድ አንድ ላይ ሆነን ከፕራይም ሚኒስትር ኦፊስም ላይክ እንዴት ነው የቴክኖሎጂ ባለሙያዎችን አንድ ላይ አድርገን ለዚህ ሪስፖንስ መስጠት የምንችለው የሚለው ኮል ወጥቶ ነበረ። ለዚህ ኦልሬዲ ደሴም ህርት ነው የተለያዩ ቦታዎች ላይ ይዘን የተነሳ ነው። እነዚህን ኢፈርቶችን እነዚህን ሪሶርሶችን አንድ ላይ አድርገን ብናመጣ በተሻለ መልኩ ለሀገራችን ሪስፖንድ ማድረግ እንችላለን ብለን በማሰብ ኦልሞስት ዊዝን ፊው ሚኒትስ በነበረ ዲስከሽን ላይክ በተለያየ ቦታ የጀመርናቸው ኢኒሽቲቮችን አንድ ቻናል ላይ አስገብተን ላይክ ዊ ስታርትድ ኢምፕሊመንቲንግ ማለት ነው።
የትብብር ጥሪውን ያቀረብከው አንተ ነበርክ በትዊተር ላይ። ምላሹ ምን ይመስላል? ይህስ ምን ትርጉም ሰጠህ?
እኔ ምንም ነገር ብዙ ያሰብኩት ነገር አልነበረ እውነት ለመናገር ግን፣ ትዊት ላይ ስናደርግ ምንድን ነው ፋይንድ አውት ያደረግነው ብዙ ሰዎች ለካስ ተመሳሳይ ሀሳብ ያላቸውም አሉ። ሳምሶን ልክ ሜንሽን እንዳደረገው ከተወሰነ እኔ ትዊቱን ከመላኬ በፊት የተወሰነ ቀን በፊት ፕራይም ሚኒስተር ኦፊስ ውስጥ ኦልሬዲ ኢኒሽቲቭ ተጀምሮ ነበረ። ራሱ መሬት ላይ ሳምሶን ነበሩ ሄደው ከሚኒስትር ኦፍ ሄልት ጋር አብረው መስራት እየሞከሩ የነበረው። እኛ ደግሞ በዚህ በኩል ስናደርግ ደግሞ የመጀመሪያው 24 ሰዓት ውስጥ ነው እባክህ 300 ሰው ቮለንቲር አደረገ። ገና አሁን ከጀመርን እንግዲህ አንድ 10 ቀናችን ነው። በአስር ቀን እንግዲህ 1100 ሰው ኦልሬዲ ቮለንቲር ሊያደርግ። ይሄ እንደዚህ አይነት ነገር ማሰብ ትንሽ ያስቸግራል። ነው ፕላን አድርገነው አይደለም። ዲስ ኢዝ የሁሉም ሰው አገራዊ ግዴታ ነው ብለን ስላሰብን ነው የጀመርነው። እኛም ለራሳችን እውነት ለመናገር እኛም ለእኔ በበኩሌ ስለ ራሴ ባወራ ይሄን ነገር የጀመርኩት ለራሴ ብዬ ነው። የሀገሬ ህዝብ አያት ያለች፣ አጎቶች አሉ፣ የሚሶች አሉ፣ የአክስቶች እነሱን ሴቭ ለማድረግ ነው። በቃ ሌላ ምንም ነገር የለውም አይደል? ይሄ ኢትስ አ ቬሪ ፐርሰናል ጀርኒ እና በማቀው መሞከር አለብን ከሚለው ነው። እና ምንድን ነው ፋይንድ አውት ግን ያደረኩት እነዚህ ሁሉ ሰዎች ሲመጡ ሳምሶንን ስናወራው ምናምን በቃ ሁሉ ሰው ለካስ አንድ አይነት ነው አስተሳሰቡ ነው። ህዝቤን ማዳን አለብኝ በምችለው ነገር በማቀው ነገር መሞከር አለብኝ። እና እነዚህ ደግሞ ነገሮች ነው ይሄ ነገር መታየት አለበት። በጣም አስቸጋሪ ጊዜ ሊሆን እንደሚችል መታሰብ አለበት በስነስርዓት። እና እንደዚህ አይነት ወሳኝ የሆኑ ቁልፍ መረጃ ማግኛት ቴክኖሎጂዎች ለውጥ ሊያመጡ ይችላሉ። ምን ያህል ለውጥ እንዲያመጡ ሁሉ አንዳንድ ጊዜ በደንብ ማሰብ አይቻልም። ስለዚህ እኛ ፎከስ አድርገን የምንችለውን ነገር ድልቨር እያደረግን በምንችለው ቴክኖሎጂ፣ በምንችለው እውቀት፣ በምንችለው ትሬኒንግ የምንችለውን ያህል መግፋት ከቻልን ሁሉ ሰው ከተረባረበ በሚችልበት ቦታ የተወሰነ ቦታ እናደርሳለን ብለን ስላሰብ ነው። ግን ማንም ሰው የዛሬ 10 ቀን 1100 ሰው ሾዋፕ ያደርጋል ለመርዳት ብለህ ብትነግረኝ እየዋሸኸኝ ነው የምልህ።
ሳምሶን፣ ይህንን ጥያቄ ወደ አንተ አመጣውና አብረህ ደግሞ በአሁኑ ሰዓት አንተ ኢትዮጵያ ውስጥ ነው የምትገኘው። በኢትዮጵያ ውስጥ ለሚኖሩ ህዝቦች የእናንተ ድርጊት፣ የእናንተ እንቅስቃሴ ምን የተለየ ትርጉም አለው? በእርግጥስ የምትሰሩት ስራ ምንድን ነው ብሎ የሚጠይቅ ሰው ምንድን ነው በዝርዝር ለመስራት የሞከራችሁ ያላችኋቸው ስራዎች ይዘት ምን ይመስላል የሚለውንም ማስቀኝ።
ያ አይ ቲንክ ብዙ ጊዜ የተለያዩ ፕሮብሌሞች ሲያጋጥሙን አይ ቲንክ በተለያዩ አፍሪካ ሀገሮችም የተለመደው የተለያዩ ነጮችን ይሄ ዊ ሉክ ፎር ሰምባዲ ኤልስ መፍትሄ እንዲሰጠን እና ይሄ ትልቅ ሚኒንግ አለው ብዬ አስባለሁ። አድዋችን ነው ብለን ይህንን ፋይት ላይ እንደ ኢትዮጵያዊ እኛው ኢትዮጵያውያን ለሀገራችን ለመጣው ሀገራችን ላይ ለመጣው ቻሌንጅ ራሳችን ለመመለስ የሄድንበት ጆርኒ አይ ቲንክ ብዙ ሚኒንግ አለው ብዬ አስባለሁ እና ሪጋርድለስ ኦፍ አወር ሬስ ከየትኛውም ዘር እንምጣ ከየትኛውም ሃይማኖት እንምጣ አንድ ላይ ሆነን ለሀገራችን ምላሽ የሰጠንበት መንገድ ውስጥ ኦልሬዲ ወንድም አግኝቻለሁ። እኔ በዚህ ውስጥ በጣም የሚገራርሙ ረጅም ርቀት አብረን መሄድ የምንችላቸው ሰዎች ጋር መታወቅ አብረን መስራት እንደቻልንበት በደንብ አይቻለሁ ብዬ አስባለሁ እና ይሄ ምናልባት ከቴክኖሎጂ ፐርስፔክቲቭ ምን እየሰራን እንዳለ አንዳንድ ነገሮችን ማንሳት እንችላለን። ግን ከዛ ባሻገር በየትኛውም በኩል እነዚህ ኤፈርቶች እኛው ራሳችን አገራችን ላይ ላለው ችግር አገራችን ላይ ለመጣብን ችግር እኛው ኢትዮጵያውያን ኢትዮጵያዊነታችንን ይዘን አንድ ሆነን አክት ካደረግን መፍትሄ እኛ እጅ እንዳለ ያለምንም ጥርጥር ማየት እንችላለን ብዬ አስባለሁ። ምክንያቱም ለምሳሌ ኢትዮጵያ ውስጥ ከረንትሊ ላለው ለኮቪድ ለሚያስፈልገውን የቴክኖሎጂ ፋሲሊቲ በእርግጠኝነት ከየትኛውም ሀገር ብናመጣ ያ እንደማይሆነን ማረጋገጥ በእርግጠኝነት መናገር እችላለሁ። አሁን ግን እኛ ከዚሁ ሆነን በኢትዮጵያውያን ማይንድሴት በኢትዮጵያውያን ባለሙያዎች የተሰራው ቴክኖሎጂ ግን ለሀገራችን መፍትሄ እንደሚሆን ምንም ጥርጥር የለኝም እና ምንድን ነው የተሰራው ብለን ብንጠይቅ በጣም በቀላሉ ሰዎች ራሳቸውን ሪፖርት ከሚያደርጉበት፣ በስልክ እየደወሉ ሪፖርት ከሚያደርጉበት፣ በቴክስት፣ በቴሌግራም፣ በዋትሳፕ እየጻፉ ሪፖርት ከሚያደርጉበት ጀምሮ በጣም በቀላሉ ሪፖርቱን አናላይዝ የሚያደርገው ሩመሩን አናላይዝ የሚያደርገው ቲም አናላይዝ አድርጎ በጣም በቀላሉ ባለሙያዎችን ልኮ እነዚህን ኬዞችን ቶሎ አይደንቲፋይ በማድረግ ከመስፋፋቱ በፊት ኮንቴን ለማድረግ የሚረዳ ሶሉሽንን እንግዲህ ተባብረን እየሰራን ያለ ነው። በዚህም ውስጥ እኛ ብቻ ሳንሆን ከሀገር ውስጥ ከሀገር ውጭ በሚገርሙ ኮላቦሬሽን ከመንግስትም ባለ በጣም ልዩ ድጋፍና አብሮነት እንግዲህ ወደ መሬት መውረድ ችሏል ማለት ነው።
አድማጮች፣ ውይይቱ አልተጠናቀቀም። በተጨማሪም ደግሞ በስካይፕ ይህንን ውይይት አሰናድተናል እና በድረገጻችን ላይ ፌስቡካችን ላይ ከገባችሁ ታገኙታላችሁ። ዝግጅታችን ይቀጥላል። የኮሮና ቫይረስ የተገኘባት የቻይና ውሃን ከተማ ላለፉት 90 ቀናት ከዓለም ተገላ ቆይታለች። የቫይረሱ ምንነት ባልታወቀበት ሰዓት በዛ ይኖሩ የነበሩ 300 ኢትዮጵያውያን ተማሪዎች በጭንቀት ውስጥ ሆነው ከሀገር አውጡን ሲሉ ጥሪ ሲያደርጉ እንደነበር የሚታወስ ነው። በቀጣዩ ሳምንትም ውሃን ከተማ ለንቀሰቃሴ ክፍት ትሆናለች። በዛ የሚኖሩ ኢትዮጵያውያንና ተማሪዎች በኢትዮጵያ ለሚደረገው የኮቪድ-19 መከላከያ ድጋፍ ለማድረግ 191389 የቻይና የን ማለትም 894914 የኢትዮጵያ ብር አሰባስበዋል። ተማሪዎቹ ያለፉት 90 ቀናት እንዴት እንዳሳለፉና አሁን ላይ ያደረጉ ስላለው እንቅስቃሴ ኤደን ገረመው ከፊደል አበራና ከመስከረም ተሾመ ጋር ቆይታ አድርጋ ተከታዩን አሰናድታለች።
ላለፉት 90 ቀናት ከዓለም ተገለላ ቆይታለች። በቻይና ውቻንግ ዩኒቨርሲቲ የሲቪል ኢንጂነሪንግ ተማሪ ሆነው ፊደል አበራ በድንገት በመምህራቸው አማካኝነት ስለ ቫይረሱ ሲነገራቸው የነበራቸውን ድንጋጤ ያስታውሳል።
እኛ መጀመሪያ አካባቢ ላይ በጣም የተጋፈጥነው ስነ ልቦና ጫና ነው። ማለት ልክ እንደጀመረ ስለ ቫይረስ ብዙም አይታወቅም ነበረ። ወዲያው ነበረ ትምህርት ቤት ሊኑ ማለት ነው የነገረን እና እንደ መንቀሳቀስ ታቆማላችሁ ከዛሬ ጀምሮ አለን እና በጣም ድንጋጤ ነበረ። ከዛ በኋላ ኦልሬዲ ተቆለፈብን። መውጣት አንችልም፣ ከመግባት አንችልም። ምግብ ከውጭ የሚመጣበት መንገድ የትምህርት ቤቱ አስተዳደሮች ወሰኑ እና ኢቫኩዌሽን ምናምን ጠይቀን ነበረ መንግስት በተደጋጋሚ እና ያ ሳይሆን ቀርቷል። በጣም የሚከብደው ትንሽ በስነ ልቦና አንጻር ነው። ማለትም በቃ ይቆለፈብሻል፣ ቤት ውስጥ ብቻሽን ነሽ ያለሽው እና ወደ ውጭ ወጥተሽ ምንም አይነት ነገር ማከናወን አትችይም እና ደግሞ በዛ ላይ ቫይረሱ ከመቼው መቼው የያዘኝ የሚል ስጋት ጭምር ማለት ነው። እነዚህ ነገር ተደማምሮ ያኔ እንደቆመ መች ተይዘን ይሆን አልተያዝን የሚሆን የሚለው ነገር በጣም ተጽዕኖ አለው እና ይህንን ነገር እንግዲህ ለመወጣት እኔና የጓደኞቼ ልምድ ማለት ነው ቪዲዮ ኮል ከጓደኞቼ ጋር ሆነን ያው ደዋወላለን፣ እንጫወታለን በቃ እና ስፖርት እንሰራለን፣ መጽሐፍቶችን እናነባለን እና ትምህርት ቤቱም ይነግረናል ምን ምን ማድረግ እንዳለብን። በአወንታዊ የሆነ አእምሯችንን እንዳዳብር ለስነ ልቦናችን የሚገነባል ነገር እንደዚህ መልእክቶች ይልኩልን ነበረ እና በዚህ አይነት ሁኔታ ነው ትንሽ የተጋፈጥ ነው ማለት ይችላሉ። አሁን ላይ ቫይረሱ ኦልሞስት እየተቆጣጠሩት ስለሆነ 6 ቀን በኋላ ምናምን እንደዛ ሎክዳውኑ ይነሳና ወደ ውጭ ማውጣት እንችላለን። ሰው ልጅ ደግሞ በቃ የሆነ መንቀሳቀስ ይፈልጋል፣ አዳዲስ ነገሮችን ማየት ይፈልጋል። ውጭ ወጣን አየር መውሰድ በጣም እንድንጓጓ አድርጎናል።
ዓለም ሁሉ ስለ ኮቪድ-19 ባላወቀበት ሰዓት በዚያ የነበሩትና ያንን ከባድ ወቅት ያሳለፉት ተማሪዎች አሁን ላይ ደግሞ ኢትዮጵያ ውስጥ ያለው የጤና ሁኔታ እንደሚያሳስባቸው ይናገራሉ። ከዚህም በመነሳት በውሃን የሚኖሩ ተማሪዎችና ኢትዮጵያውያን ግለሰቦች በሁለት ዙር የሚካሄድ የገቢ ማሰባሰቢያ ለማድረግ የወሰኑ ሲሆን በመጀመሪያው ዙሩን 191389 የቻይና የን ወይም 895000 ብር የሚጠጋ የኢትዮጵያ ብር አሰባስበዋል።
ውሃን የምንገኝ ተማሪዎች ህብረት አለን። በዛ ተማሪዎች ህብረት አነሳሽነት እና በተማሪዎች መልካም ፈቃድ ማለት ነው ኢትዮጵያ ውስጥ የነገር ከተከሰተ በኋላ ትንሽ የሚያስደነግጥ ሆነ። ምክንያቱም ያው እዚህ እንደዚህ ያደጉ ሀገራቶች ኢኮኖሚያቸውን እንኳን እንደዚህ ያናጋ ነገር አገራችን ከሄደ ችግር ሊፈጥር እንደሚችል ተገንዝበን እና ትንሽ የራሳችን መንግስትም አንዳንድ እንደዚህ ኢኒሽቲቮች እንትን ብሎ ከባለሀብቶች ከተለያዩ ወገኖች እንደዚህ እርዳታ እያሰባሰበ እንደሆነ እኛም ያንን አይተን እኛም የራሳችን ነገር ማድረግ አለብን ብለን በመልካም ፈቃደኝነት እርዳታ አድርገናል። ማለት ተማሪው በሚፈልገው መጠን እርዳታ እንዲያደርግ ተጠይቆ የመጀመሪያው ዙር ኦልሞስት ከተማሪዎች ተሰብስቦ ተልኳል። በኋላ ሁለተኛው ዙር አሁን ደግሞ በቅርቡ እንደዚህ ብር ሰብስበን እንልካለን።
በቫይረሱ አማካኝነት በተፈጠረ ከፍተኛ ጭንቀት እቤት ውስጥ እሳት አደጋ እስከ መፍጠር እንዳደረሳት የምትናገረው ደግሞ ከሁለት ልጆቿ ጋር በውሃን ትምህርቷን እየገፋች ያለችው መስከረም ተሾመ ናት። በዚህ ወቅት የእጅም ሆነ አካላዊ ንጽህናን መጠበቅ መሰረታዊ መሆኑን ገልጻ ኢትዮጵያ ውስጥም የውሃ አገልግሎት ላይ ሊሰራበት ይገባል ትላለች።
ያኔ ገና በሽታው አስከፊነቱ እየተነገረ ባለበት ሰሞን ላይ ገና 200-300 መሞት ሲጀምር ጎረቤት ሲያስነጥስ አደረ እና በማግስቱ በጣም ፓኒክ ሆኜ ኬሚካል የረጫሁት ቤቴ አጠቃላይ ላይ እና ኤሌክትሪክ ላይ ሁሉ ረጭቼ በቃ ቤቱን ሁሉ ላቃጥለው ማለት በጣም ከጭንቀት የተነሳ በኋላ ላይ ሰዎቹ ላዮች ተረዱኝ። ወዲያውኑ ኤሌክትሪክ አጥፍተው ጠራርገን እስከዚህ ደስ ነው ፓኒክ የሆንኩት። በኋላ ላይ ግን ያው መደረግ ያለባቸውን ጥንቃቄዎች ሁሉ አደረግን። በቃ አልወጣን ያለችውን ነገር ደረቅ ሩዝን በውሃ ብቻ ቀቅለን የበላንበት ጊዜ አለ። ምክንያቱም ለመውጣት ካለን ስጋት አንጻር ማለት ነው። እና ግን ያ ጊዜ አለፈ። አሁን እግዚአብሔር መጀመሪያ ፓኒክ አለመሆን ነው። ከመጣም ነው ትጋፈጫልሽ የመጣው። ግን እኛ ቀድመን እዛ ውስጥ መገኘት የለብንም። ፍርሃታችን አሳልፎ ለሌላ ችግር ውስጥ ነው የሚደርገን። እና ያ ጊዜ አለፈባት ነገር ማሸነፍ የምንችለው በቃ በአምላክ ጸጋ ብቻ ነው። ሰው ገዳይ ነው። ጥንቃቄ ያስፈልጋል። መደንገጥ አያስፈልግም። መሸበር አያስፈልግም። እና በተረጋጋ ሁኔታ በመተሳሰብ በመዋደድ አብረን ይህንን በሽታ ድል ማድረግ ማሸነፍ እንደምንችል ነው። እና ሰው ደግሞ እኮ በተለያየ መንገድ መሞቱ አይቀርም። ግን ጥንቃቄ በዚህ ሰዓት አሁን በተለይ ለምሳሌ የግል ንጽህና ከግል ንጽህና ደግሞ አልፎ የአካባቢ ንጽህና መጠበቅ በጣም ወሳኝ ነው። በዚህ ሰዓት በተለይ የውሃ አገልግሎት ይህ ንጽህናሽ የምጠብቂበት በጣም ወሳኝ ነገር ነው። እና እንደው መንግስት እዚህ በተለይ ውሃ ላይ በደንብ ቢሰራ፣ እዚህ ላይ አተኩሮ ቢሰራ።
ከዘጠና ቀናት ብቸኝነት በኋላ አሁን ላይ ተማሪዎቹ ፀሐይን ለመሞቅና ንጹህ አየርን ለመተንፈስ የቀናት እድሜዎች ይቀሯቸዋል። ሰዎች በቤታቸው በሚቀመጡባቸው ሰዓት በመጸለይ፣ መጽሐፍትን በማንበብ፣ አካላዊ እንቅስቃሴዎችን በማድረግ ድብርትና ጭንቀትን መወጣት እንደሚችሉ ከተሞክራቸው አጋርተዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደንንም እንግዶቿንም እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችን ነው። ወደ ተከታዩ ዘገባችን እናልፋለን። የቤንሻንጉል ጉምዝ እና ጋምቤላ ክልሎች የኮሮና ቫይረስ ወረርሽኝን ለመከላከል የተለያዩ ውሳኔዎችን ማሳለፋቸውን አስታወቁ። የቤንሻንጉል ጉምዝ ክልል መንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ መለሰ በየነ ክልሉ ከሱዳን ጋር ድንበር የሚጋራ በመሆኑ የሰው ዝውውርን ለመከታተል በመውጫና መግቢያ በሮች ላይ ገደብ ተጥሏል ብለዋል። የጋምቤላ ክልል ፕሬስ ሴክሬታሪያት ጽህፈት ቤት በበኩሉ በክልሉ ከፍተኛ ቁጥር ያለው ስደተኛ መገኘቱን ጠቅሶ ከአካባቢው ማህበረሰብ ጋር ተቀላቅለው የሚኖሩ በመሆናቸው ይህንን ስጋት መፍትሄ ለመስጠት የፌዴራል መንግስት ከስደተኞች አስተዳደር ህግ አንጻር ለስጋቱ መፍትሄ የሚሆን ውሳኔ እንዲሰጥ ተገቢውን መረጃ ለመለዋወጥ መወሰኑን ገልጿል። ናኮር መልካ ተጨማሪ ዘገባ አለው።
የቤኒሻንጉል ጉሙዝ መንግስት ኮሚኒኬሽንስ ጽህፈት ቤት ኃላፊ አቶ መለሰ በየነ የኮሮና ወረርሽኝን ለመከላከል የክልሉ መንግስት ስላሳለፋቸው ውሳኔዎች በጥቂቱ ገልጸዋል።
በእኛ ክልል በእድሜ የገፉ ነፍሰ ጡር እናቶች፣ የሚያጠቡ፣ ተጓዳኝ በሽታ ያላቸው፣ ስኳር በሽታ ምናምን ያላቸው እና መሰል ችግር ውስጥ ያሉትን ሰራተኞች ከክልል ጀምረን እስከ ታችኛው መዋቅራችን ከመደበኛ ስራቸው ወጥቶ ቤታቸውን መደበኛ ስራውን እንዲያከናውኑ ውሳኔ ሰጠን። በዛ መሰረት እንግዲህ የመከላከሉን ስራ በስፋት እየሰራን ነው ያለ ነው። የሺሻ ቤቶች፣ ከረሙላ ቤቶች፣ ጫት ቤቶች እና ጭፈራ ቤቶች፣ ካርታ ቤቶች፣ አላስፈላጊ ሰው ብዛት የሚታይባቸው እና የሰው መጠጋጋት የሚታይባቸው ቦታዎች ሙሉ በሙሉ በአሁኑ ሰዓት በጸጥታ ኃይሉ ህግ የማስከበር ስራዎች ሊሰሩ ያሉበት ሁኔታዎች አሉ። በአሁኑ ሰዓት ከክልሉ ከተማ ሶሳን ጨምሮ 3 ዞኖች እና 21 ወረዳዎች ላይ እስከ ታችኛው ቀበሌ ድረስ ወደዛ ቀበሌዎች ላይ በመኪናም እየወረዱ በሞተርም እየሄዱ የቅስቀሳ በሙታርቦ ጤና ጥበቃ ሚኒስቴርና ጤና ቢሮ ያወጣቸው መከላከያ መንገዶች ማህበረሰቡ እንዴት ተግባራዊ ማድረግ እንዳለበት ግንዛቤ መፍጠር ስራዎች በስፋት እየተሰሩ ያሉበት ሁኔታዎች አሉ። ሃይማኖት ተቋማትም በተመሳሳይ መልኩ መሻሻሎች ቢኖሩ የተፈለገውን ያክል ባለመሆኑ ክቡር ርዕሰ መስተዳድሩ እንደዚሁ ባለፈው ከዚህ 2-3 በፊት ሰብስበው ውይይት ካደረገ ወዲህ የተለያዩ ውሳኔዎችን አስቀምጦ ሀገራዊ አቅጣጫውን ተቀብለው የሀገራዊ ውሳኔውን ተግባራዊ እያደረጉ ያሉበት ሁኔታዎች አሉ። እንደኛ ክልል አሁን ላይ ያሉ ጠንካራ ጎን ብለን የምንወስደው ሰላምታን አለመጠየም፣ አለመጨባበጥ፣ እጅን በሳሙናና በውሃ በደንብ መታጠብ ጅምር ነገሮች እና አልኮልን መጠቀም ጅምር ስራዎች ቢኖሩ ስቲል ነው የሃይማኖት አማኞች ስለሆነ በሽታው አይዘንም የሚሉት የተሳሳቱ አመለካከቶች ያልተፈቱ ቁልፍ ችግሮች ስለሆኑ እሱን ለመፍታት ጥረት እያደረግን ነው። ከዚሁ ጋር ተያይዘው የክልሉ ኤፍኤም ሬዲዮ አጋጣሚ ሆኖ ሁሉም አካባቢዎች ላይ ተደራሽ ስለሚሆን መልእክቶቻችን በብሔረሰቡ አፍመፍቻ ቋንቋዎች ወደ 3 ብሔረሰቡ አፍመፍቻ ቋንቋዎች ደጋግሞ የማስተማር ህብረተሰቡን አመለካከት የመቀየር ስራዎች በስፋት እየተሰሩ ያሉበት ሁኔታዎች አሉ። በሽታው ጋር በተገናኘ እንደዚሁ አንዳንድ ስግብግብ ነጋዴዎች ዋጋ የሚጨምሩና ህብረተሰቡን ከነበረበት ኑሮ እንደገና ሌላ ለመፍጠር የሚጥሩ አካላትን የራሳቸው እንቅስቃሴ እንደነበረ በንግድ ኢንዱስትሪ የሚመራ ኮሚቴ አለ። እሱን አደራጅተን አሁን ባለው ሁኔታ ወደ 271 የሚሆኑ የንግድ ድርጅቶች ላይ አስተዳደራዊ እርምጃዎች ለመውሰድ ጥረት ተደርገዋል። የ5 መጠለያ ጣቢያዎች ያሉበት ክልል ከመሆኑ ጋር ተያይዞ ከ60,000 በላይ የሚሆኑ ስደተኞች ያሉበት ነው። በአካባቢ ያለው መጠጋጋት ትንሽ ስጋት የሚፈጥርና በተመሳሳይ መልኩ ወጣ ገባነትም የሚበዛበት ቦታ ከመሆኑ ጋር ተያይዞ ችግሩ ለመፍታት ቀደም ብለን ከሚመለከታቸው የነሱ አመራ አመራሮችና ያን ጉዳይ የሚመለከቱ ነን ገቨርንመንታል ኦርጋናይዜሽንን ሰብስበን እዛ አካባቢ ላይ የንጽህና መጠበቂያዎች በተሟላ መቅረብ እንዳለባቸው፣ አላስፈላጊ መጠጋጋትና ማህበራዊ ርቀትን እንጠብቀው በሽታውን እንዲገቱ የማድረግ ስራዎች እንዲሰሩ ቀደም ብለን ውይይት አድርገናል።
ክልሉ ከሱዳን ጋር ድንበር የሚጋራ በመሆኑ የሰው ዝውውር ለመከታተል በመውጫና መግቢያ በሮች ላይ ስለተጣለው ገደብም እንዲህ ይገልጻሉ አቶ መለሰ።
እኛ ክልሉ እንደሚታወቀው ሱዳን ተረፋማ አካባቢ እንደመሆኑ መጠን እዛ አካባቢ ላይ የሱዳን ማህበረሰብ እና የእኛ ማህበረሰብ በባህልም ሃይማኖትም በንግድም የተሳሰረ ማህበረሰብ እንደመሆኑ መጠን አላስፈላጊ የሰው ዝውውርም ስላለ እዛ አካባቢ ላይ ይሄ በሽታ ኢንፔዝ ቢፈጠር በሽታውን ስርጭት ይበልጥ ያሰራጨዋል በሚል ታሳቢ ወደ 6 የሚሆኑ መግቢያና መውጫ በሮች ተለይቶ በአሁኑ ሰዓት በጸጥታ ኃይል ገደብ ጥሎ መውጣትን መግባትን እንደማይቻል እየተሰራ ያለበት ሁኔታዎች አሉ።
ወረርሽኙን አስቀድሞ ለመከላከልና ለአቅመ ደካሞች እንዲውል የክልሉ መንግስት አመራሮችና መንግስት ሰራተኞች የአንድ ወር ደሞዛቸውን ለማበረከት መወሰኑን ተናግረው ባለሀብቶችና የተለያዩ ህብረተሰብ አባላትም የገንዘብና የተለያዩ አይነቶች ድጋፍ እያደረጉ ነው ብለዋል ኃላፊው። የወረርሽኙ ምልክት ይህ ዜና እስከተጠናከረበት ጊዜ ድረስ በክልሉ ባይታይም 8 ለይቶ ማቆያና ማከሚያ ማዕከላት እንዲሁም 200 የህክምና ባለሙያዎች አስፈላጊውን ስልጠና ውስጥ በዝግጅት ላይ እንደሚገኙ አቶ መለሰ ተናግረዋል። ትኩረት ስለሚሻው የኮሮና ህክምና ቁሳቁስ እጥረትም ለሚመለከታቸው የመንግስት ከፍተኛ ባለስልጣናት ማሳወቃቸውን ገልጸዋል አቶ መለሰ።
ለሀገርም መሰረታዊ ችግር ነው። እንደኛ ክልልም ጤና ባለሙያዎች ሟልተው መቅረብ ያለባቸው ስራዎችን ለመስራት የሚያስችል ቁሳቁስ የለንም የሚሉ ኮምፕሌኖች አሉ። እንግዲህ እኛ አቅም የሚፈቱ ነገሮችን ለመፍታት ጥረት እየተደረገ ያለው በክልሉ ጤና ጥበቃ ቢሮ በኩል በተመሳሳይ መልኩ ጥያቄዎች ተዋረዱን ጠብቆ ለፌዴራል ጤና ጥበቃ ሚኒስቴርም እያቀረቡ ነው ያሉ። በእኛ በኩልም እንደ መስተዳድር ምክር ቤትም የክልሉ መንግስትም ለጠቅላይ ሚኒስትሩ በየጊዜው የቪዲዮ ኮንፈረንስ እያካሄደ ስለሆነ እርሰ መስተዳድሩ ያጋጠሙ ችግሮችን በዚህ ቁሳቁስ ዙሪያ ላይ ባለፈው ቅዳሜ በክሪቲካል ችግር እንደሆነ በጠቅላይ ሚኒስትሩ ሪፖርት ያቀረቡበት አግባብ ያለ መሆኑን መረጃ ለመስጠት ፈልጌ ነው።
የኮሮና ቫይረስ ስርጭትን ምክንያት በማድረግ 1000 ለሚሆኑ ታራሚዎች ይቅርታ መደረጉን የክልሉ ጠቅላይ አቃቤ ሕግ ማሳወቁንም ጽህፈት ቤቱ ገልጿል። በተመሳሳይ ሁኔታ በጋምቤላ ክልልም ወደ ጋምቤላ ከተማ የሚገቡም ሆነ የሚወጡ የህዝብ ትራንስፖርት አገልግሎት ከትናንት መጋቢት 23 2012 ዓ.ም ጀምሮ ለ14 ቀናት እንዲቆም መወሰኑን የክልሉ ፕሬስ ሴክሬታሪያት ጽህፈት ቤት በማህበራዊ ትስስር ድረገጹ አስታውቋል። በክልሉ ከፍተኛ ቁጥር ያለው ስደተኛ እንደሚገኝ የገለጸው ጽህፈት ቤቱ በመሆኑም ከበሽታው የመተላለፍ ባህሪና በክልሉ ያሉ ስደተኞች ከአካባቢው ማህበረሰብ ጋር ተቀላቅለው የሚኖሩ በመሆናቸው ይህንን ስጋት መፍትሄ ለመስጠት የፌዴራል መንግስት ከስደተኞች አስተዳደር ህግ አንጻር ለስጋቱ መፍትሄ የሚሆን ውሳኔ እንዲሰጥ ተገቢው መረጃ ለመለዋወጥ መወሰኑን ገልጸዋል። በክልሉ በመንግስት ስራ የተሰማሩ የውጭ ሀገር ዜጎችን በሚመለከት ከፌዴራል መንግስት ጋር በመመካከር ውሳኔ የሚሰጥበት እንደሚሆንም በድረገጹ አስፍሯል። በመንግስት የተላለፉ መመሪያዎችን ተግባራዊ በማያደርጉ አካላት ላይ መንግስት እርምጃ እንደሚወስድም ተመልክቷል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማው፣ ትኩሳት ካለው፣ የሚያስለውና የሚያስነጥሰው ከሆነ ባኮን ለከፋ መዘዝ ጊዜና እድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና የተማመኑ አይረዳውትም። ፈጥነው ወደ ጤና ባለሙያ ይሄዱ። ሌሎችንም ይጠብቁ። ሲያስሉ ወይንም ሲያስነጥሶ አፉንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። አይኖቹን፣ አፉን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይንቁ፣ ይጠንቅቁ። እጆቹን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገቦ ከሌለ በማንኛውም አልኮል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆቹ ሁልጊዜ እጆቻቸው እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎች የታመሙ ሰዎችን እንዲርቁ ይንገሯቸው። በአካባቢው የሚያስለው ወይንም የሚያስነጥስ ሰው ካለ በአንድ ሜትር ያክል ይራቁ። መረጃዎችን ከባለሙያ ከባለሥልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ተወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችላለች።
አድማጮች እንግዲህ የዛሬው የጋቢና መሰናዷችን በዚሁ አብቅቷል። በመስተንግዶ አበራያችሁ የነበርኩት ጽዮን ግርማ ነኝ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። ለዛሬ ደህና ደሩ። በነገው ምሽት መደበኛ ፕሮግራማችን እንገናኛለን። መልካም ምሽት።
Radoni VOA Sagantafa Noromoti.